ኮቪድ-19 ዘርፈ ብዙ ማነቆችን በሴቷ ህይወት ላይ ቢያሳድርም ኢትዮጵያ ውስጥ በተለያዩ ቦታዎች በተነሱ ግጭቶች ምክንያት ሴቶችና ህፃናት በሀገር ውስጥና በውጪ ለስደት እና ለመፈናቀል ተዳርገዋል። ለረሃብ፣ ለርዛት እንዲሁም ለተለያዩ ሀዘንና የስነ ልቦና ጠባሳዎችም ተጋላጭ ሆነዋል። የሻሸመኔ ከተማ ነዋሪና የሶስት ልጆች እናት የሆኑት ወይዘሮ ፍሬህይወት ስዩም ከአመታት በፊት በ700 ብር ተነስተው የጀመሩት የቡና ጠጡ ስራ ወደ ትልቅ ሆቴል ቢሸጋገርላቸውም የአርቲስት ሀጫሉ ሁንዴሳን ሞት ተከትሎ በከተማዋ የተነሳው ረብሻና ጥፋት ግን ያላቸውን በሙሉ እንዳወደመባቸውና እሳቸውን ብቻ ሳይሆን በስራቸው የሚተዳደሩትን ሰራተኞችም እንደጎዳ ይናገራሉ።
ሆቴል አለኝ የራሴ። ባለትዳርና የሶስት ልጆች እናት ነኝ። ተወልጄ ያደግኩትም ሻሸመኔ ነው እና መንገድ ላይ ከማፍላት ተነስቼ ነው እንደዚህ ትልቅ ደረጃ የደረስኩት። የደረሰብኝ ችግር ሆቴሌ ሙሉ ለሙሉ አቃጠሉት። ሙሉ ለሙሉ ምን ሳት የተለቀቀበት። ከዛ ሆቴል ከወደመ በኋላ ደግሞ ወደ መኖሪያ ቤት በመምጣት መኖሪያ ቤቴ በጣም ዘመናዊ ነው። አንድ አመት ነው የኖርኩበት እና በጣም ትልቅ ቤት ነው። እዛ መጡ፣ በር መደብደብ፣ ያው ብዙ ነገር ሲያደርጉ እኛ አንድ ቀን በጓሮ ወጣን። ልጆችን ባለቤቴንና ወንድሞቼን ተያይዘን ወጣን እና ሙሉ ለሙሉ ሁሉም ክፍል እሳት ለቀቁበት። በቃ ሙሉ ለሙሉ ቤቱም ወደመ፣ ሆቴሌም ወደመ ማለት ነው። የደረሰብኝ ችግር ይሄ ነው። ችግሩ ከደረሰብኝ በኋላ ያው ማረፊያ ቦታ ነው የምትፈልገው፣ ወደ ቤተሰቦች ጋር ልጆችንም ባለቤቴን ተያይዘን እነሱ ጋር ተቀመጠን ረጅም ጊዜ እዛ ተቀመጥን። ከዛ በኋላ እንደገና እርዳታ በደንበኞቼን ብዙ ሰው ረድቶን አሁን ወደ ስራ ተመልሰሻለን። ስትተዳደሪ በራስሽ ስራ ብዙ በስራሽ ብዙ ሰው አለ። 20 በላይ ሰራተኛ አለኝ፣ ልጆች አሉኝ፣ ቤተሰብ አለኝ፣ ብዙ ነገር ነው እና በአንዴ በአንድ ምሽት በቃ ምንም ዜሮ ላይ እና በእርዳታ መኖር ጀመርኩ ማለት ነው። ሞራል የሚጎዳ ነገር ነው፣ በጣም ከባድ ነው። ግን ቢሆንም ለተሻለ ነገር ማሰብ ነው።
በተመሳሳይ በደቡብ ክልል በኮንሶ በነበረው ግጭት ከቤታቸው ተፈናቅለው ለወራት ከቆዩ በኋላ በቅርቡ ወደ ቀያቸው የተመለሱት የአንድ ልጅ እናት ወይዘሮ ታደለች ሀይሳ ምንም እንኳን በአካባቢው አንጻራዊ ሰላም ቢኖርም ሁኔታዎች ግን ወደ ቀድሞ መልካቸው አለመመለሳቸውን በመግለጽ አሁንም ድረስ ስጋት እንዳለባቸውና ኑሯቸውንም የሚገፉት በእርዳታ ምግብ መሆኑን ይናገራሉ።
እዛ መጀመሪያ ሰላም ነበረ፣ ግን ከዛ በኋላ ጦርነት ሲጀመር እኛ ሁላችን ቤታችን ለቄው ወደ ሌላ ሰው ቤት ነው ሸሽተነው እና አሁንም ብዙ ሰው አልመጣም። አንዳንድ ሰው ነው ወደዚያ የገባው እና ብዙ ሰውም አልገባም። እስካሁን መንግስት እርቅ አድርጓል እና ገዛ ታረግ ነው። አሁን አንዳንድ ሰው ወደ ቦታ ተመልሷል፣ ግን ሁሉ ሰው አልተመለሰም። ገዛ በኋላ ላም እየወሰዱ በሬ እየወሰዱ ወደ ሀገራቸው ይዘው እየሄዱ በቃ ስንጠይቀሱ በቃ እያልወሰን እያሉ ያው ሰላም ይላል እንጂ ሰላም እንደማይመስለኝም። ግን እኛ ስኖር በቃ በፊት በቃ ብዙ ቢዝነስ ልናገኝ ነበር። አሁን ጦርነት ልክ እንደተነሱ የሸጡን እንጂ በፊት አይደለም። ሰው የለም በቃ ኑሮ እንደ በፊት አይደለም። በቃ ሰው እዛውም ስንተኛ በስርዓት ነው የምንተኛ።
ዓለም አቀፍ የስደተኞች ተቋም በመስከረም 2013 ዓ.ም ባወጣው መግለጫ ኢትዮጵያ ውስጥ 1.8 ሚሊዮን የሚሆኑ የሀገር ውስጥ ተፈናቃዮች መኖራቸውን ገልጿል። ከነዚህ ውስጥም 1.2 ሚሊዮኑ በግጭት ምክንያት የተፈናቀሉ መሆናቸውን ነው ያተተው። በግጭት ወቅት ታዲያ ሴቶችን የሚያጋጥማቸው መፈናቀል ብቻ ሳይሆን አስገድዶ መደፈርና ጾታዊ ጥቃት በዋናነት ይነሳሉ። ኬር ኢትዮጵያ ሴታዊት ንቅናቄ ባዘጋጀው የውይይት መድረክ ላይ ይፋ ባደረገው ጥናት መሰረት በተለያዩ የሀገሪቱ ክፍሎች ላይ በተፈጠሩ ግጭቶች በሙሉ ሴቶች ላይ ከፍተኛ የሆነ አካላዊና ጾታዊ ጥቃት መፈጸሙን አስታውቋል።
በተለይም ይህን መሰል ዜናዎች በህዳር ወር ላይ በፌዴራል መንግስቱና በወቅቱ የትግራይ ክልልን ሲያስተዳድር በነበረው የትግራይ ክልል ገዢ ፓርቲ ህወሓት መካከል ከተፈጠረው ጦርነት በኋላ በተደጋጋሚ እየተሰማ ይገኛል። ከወራት በፊት ከማይካድራ የተፈናቀለችውና በመቀሌ ከሳቴ ብርሃን ትምህርት ቤት ውስጥ በሚገኘው የስደተኞች መጠለያ ጣቢያ ውስጥ የምትኖረው ፊያሜታ ተስፋዬ በአሁን ሰዓት በካምፕ ውስጥ የስደተኞች ተወካይ በመሆን እያገለገለች ትገኛለች። እሷ ከማይካድራ ቀደም ብላ በመውጣቷም ጉዳት ባይደርስባትም በግቢ ውስጥ ያሉ ስደተኛ ሴቶች ግን እጅግ አስከፊ ለሆነ የጾታ ጥቃትና እሱን ተከትሎ ለመጣ የስነ ልቦና ጠባሳ መዳረጋቸውን ታስረዳለች።
ያመጣ በዚህ ወቅት ስደተኛ ሴቶች የንጽህና መጠበቂያ ምግብ ልብስና መሰረታዊ ነገር እንደሚያስፈልጋቸው የተቀሰ ሲሆን ሰላም ባለመኖሩ የተነሳ ሴቶች ለመሸማቀቅና አንገታቸውን ለመድፋት እንደተገደዱ ጨምራት እናገራለች። ተመሳሳይ የሆኑ የመፈናቀልና የጾታ ጥቃት ዜናዎችም በሀገሪቱ የግጭት ቀጠና በሆነው በቤንሻንጉል ጉሙዝ መተከል ዞን በተደጋጋሚ ይሰማል።
ወይዘሮ ዘይናብ ሲራጅ የቤንሻንጉል ጉሙዝ ነዋሪ ሲሆኑ የአራት ልጆች እናት ናቸው። በቅርቡ በአካባቢው በደረሰ ጥቃት የልጆቻቸውን አባትና የ13 ዓመት የትዳር አጋራቸውን አጥተዋል። ቀደም ሲል ከተለያዩ ድምጾች እንደሰማነው የሀገር ሰላም ሲደፈርስም ሆነ ግጭቱ ሲከሰቱ ግንባር ቀደም ተጋላጮቹ ሴቶች ናቸው። የኢትዮጵያ የህግ ባለሙያ ሴቶች ማህበር ዋና ዳይሬክተር የሴቶችን ደህንነት መጠበቅ የመንግስት ዋና ኃላፊነት ነው፣ ሲቪል ማህበረሰቦችም በህብረት መስራት አለባቸው ብለዋል። ግጭት በተከሰተባቸው አካባቢዎች በሴቶች ላይ የደረሱ ዘግናኝ ጥቃቶችን ጎልተው መነገር አለባቸው ይላሉ።
ዓለም አቀፍም ይሁን በተለያዩ ጊዜ ቦታዎች ላይ በሚፈጠሩ የግጭት ከፍተኛ የሆነውን እዳ የሚከፍሉት ሴቶችና ህጻናት እንዲሁም አረጋውያንና አካል ጉዳተኞች እንደሆነ የታወቀ ነውና በእኛም ሀገር የህግ ማስከበር ስርዓት መንግስት እንደሚለው እንዲሁም ደግሞ በሌሎችም ቦታዎች ላይ በነበሩት ግጭቶች የእርስ በርስ ግጭቶች ላይ የመሳሰሉት በርካታ ሴቶች ላይ የመደፈር እንዲሁም ደግሞ ከቦታቸው በመፈናቀላቸው ሰበብ ቤታቸው ላይ የሚደርስ ጥቃት እንደነበረ ስንሰማ ነበርም። እኛም ከአብረውን ካሉን በተለይም ቅርንጫፍ ጽሕፈት ቤቶች ስላሉ በዛ ቦታዎች ላይ ያሉትን መረጃዎች እነሱም ይነግሩን ነበር በወቅቱና፣ እንደ ተቋምም ብቻ ሳይሆን ይህን ነገር እንደ ሲቪል ማህበረሰብ አባላት ከተለያዩ የሲቪል ማህበረሰብ ተቋማት ጋር አንድ ላይ ሆነን ለመንግስት ጫና ስንፈጥር ጉዳዩ ላይ ትኩረት ተሰጥቶበት መወራት ሳይጀምር ለሴቶች ፕሮቴክሽን እንዲሰጥ በዚህ ጊዜ ላይ ከሚከሰቱ ጥቃቶችን መከላከልን እርምጃ መንግስት እንደ መንግስት ትልቅ አጀንዳ እንዲወስደው ስናሳስብ ነበር። እየደረሱ ያሉ ጥቃቶች በእነዚህ ቦታዎች ላይ ምን ያህል ከባድ እንደሆኑ እንዲሰማ በማድረግ ያው እኛ መንግስት ስላልሆነ ምላሽ አንሰጥም። እኛ ድምፅ ማጮህና ጫና መፍጠር ስራን ስለምንሰራ ማለት ነው። ሰፖርቶችን መስጠት፣ የምግብ የመጽሄ የሚያስፈልጉችን ስናደርግ ነበር። ይህንን ሌላው በጣም ትልቅ ቻሌንጅ የነበረብን በተለይ በሰሜን በነበረው ላይ የኢትዮጵያ ህግ ባለሙያ ሴቶች ማህበር ተደራሽነቱን ለማስፋት አሁን ከምናደርጋቸው አንዳንድ አክቲቪቲዎች ወይም እንቅስቃሴዎች መካከል አንዱ የቅርንጫፍ ጽሕፈት ቤቶቻችን በሌሉን ቦታዎች ላይ የማቋቋም ነበር እና ሶማሌና አፋር ላይ ያው አሁን ኤስታብሊሽ አድርገን ኦልሬዲ ስራውን ኦልሞስት የጀመርንበት ሁኔታ ነው ያለው። መቀሌ ላይም እንደዚህ ተመሳሳይ የቢሮ መክፈት ስራ እንቅስቃሴ ወይም ግን ባለንበት ሰዓት ነበር ይሄ የመጣው እና በጣም ከባድ ያደረገብንም እዛ ቦታ ላይ ስላልነበረ ቢሮ ይህንን ራሱ ኢቭን ሄዶ መክፈት አለመቻል ራሱ ስራን ለመስራት በተለይ በሴቶች ላይ የሚደርሱ ጥቃቶችን ከመከላከል አንጻር ስራ ለመስራት ነው። እሱም ለጊዜው ሆልድ የተደረገ ነው እና እነዚህ ያው መንግስት ዜጎችን የመጠበቅ ትልቅ ኃላፊነት አለበት ብዬ ነው የማስበው። ይሄ የመንግስት ስፔሲፊክ ስራ ነው በሚያደርጋቸው ማናቸው የሚሆኑ እንቅስቃሴዎች በመጀመሪያ ትኩረት መስጠት ያለበት ለዜጎቹ ጥበቃ ማድረግ ላይ ነው ብዬ ነው ማስበው። ለዜጎች ጥበቃ በሚያደርግበት ደግሞ ይበልጥ ተፋላጭ የሆኑትን የማህበረሰብ ክፍሎችን ማሰብ ተገቢ ነው ብዬ አስባለሁ። ኮስ እየተደረጉ ነው ግን ያው በደንብ መጠናከር አለባቸው ብዬ አስባለሁ።
የኢትዮጵያ መንግስት በተለያዩ ግዛቶች ግጭቶች በተከሰቱባቸው አካባቢዎች የመጠለያ ጣቢያዎችን በመገንባትና ከብሔራዊ የአደጋ ስጋት አመራር ኮሚሽን እንዲሁም ጉዳዩ ከሚመለከታቸው ከሰላምና የሴቶች ህጻናትና ወጣቶች ሚኒስቴር ጋር በመተባበር ሌሎች ግብረሰናይ ድርጅቶችን በማቀናጀት መሰረታዊ እርዳታ ቁሳቁሶች እንዲደርሱ እያደረገ መሆኑን የሚያስታውቅ ሲሆን ጥቃት አድራሾችን ለህግ በማቅረቡ ሂደትም ላይ እየሰራ መሆኑን አስታውቋል። ለአብነት በማይካድራ ለዜጎች ሞትና ለሴቶች መደፈር እንዲሁም የአካል ጉዳት መድረስ ተሳታፊ ናቸው በተባሉ ተጠርጣሪዎች ላይ አቃቤ ህግ ቀዳሚ የምርመራ መዝገብ መክፈቱን አስታውቋል። ለአሜሪካ ድምጽ ዘጋቢዎች ለተጠናቀረ ዘገባ ቆንጅት ታዬና ኤደን ገረመው ከዋሽንግተን ዲሲ።